ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብሩንና ጸጋውን በእኛ የገለጠ ምሕረቱንም ለትለት እያሰፋልንና እያበዛልን ለዚህች ለተወደደች ምሽት እንድንበቃ ፈቃዱ የሆነ እግዚአብሔር ለዘላለም የተመሰገነ ይሁን። በዚህች ምሽት እግዚአብሔር አምላካችን በጎ ፈቃዱን በእኔና በእናንተ ሊገልጥ ወዶ ይህንን ሁኔታ ይህንን የራዲዮ ፕሮግራም እግዚአብሔር አዘጋጅቷል። እግዚአብሔር አዋቂ ነው ወገኖቼ። ለኔም ለእናንተም የሚበጀውን የሚያውቅ እግዚአብሔር ማንም አይመክረውም፣ ማንም አይገዳደረውም። እግዚአብሔር ክብሩ እጅግ ታላቅ ነው። የሚደፍረው የሚገዳደረው ፈጽሞ ማንም የለም። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ ዛሬም እንሆ ባለፈው ምሽት ክፍለ ጊዜ ጥናታችን የጀመርነውን መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን የሚለውን ርዕስ ተመርኩዘን ዛሬም ተከታታዩን ትምህርት እናቀርባለን ማለት ነው። በእውነት በዘመናት ሁሉ ውስጥ ያላረጀ በዘመናት ሁሉ ውስጥ ጊዜ ያላለፈበት መጽሐፍ ቢኖር መጽሐፍ ቅዱስ ብቻ ነው። የሰውን ልብ ለማጽናናት፣ ሰውን በተስፋ ለመሙላት፣ እነሆ ሰውን ከጨለማ ለማውጣትና ሕይወትን ለመስጠት መጽሐፍ ቅዱስን የሚስተካከል በዚህች ምድር ፈጽሞ ምንም ነገር የለም። ያ ብርቱ ወንጌል፣ ያ አዳኙ ወንጌል፣ ያ ጨለማ ገፋፊ ወንጌል፣ ያ እነሆ ከሞት የሚታደግ ቃል በዚህ በመጽሐፍ ቅዱስ ውስጥ ተካቶ ይገኛል። መጽሐፍ ቅዱስ ግራ ለተጋባ ሰው፣ መንገዱ ለጨለመበት ሰው፣ ምን ይሻለኛል ለሚል፣ በጥያቄ ለተሞላች ነፍስ መልስ የሚሰጥ ብቸኛ መጽሐፍ ነው። ዘመናትን አቋርጦ ዛሬ ደርሷል። ወንጌላችን እየገነነ እየሰፋ ዓለምን እያጥለቀለቀ ነው። እግዚአብሔር ለዘመናት ሁሉ ደግሞ ያስቀመጠውን ሐሳቡን በዚያ ውስጥ ለኔና ለእናንተ ገልጧልና ፈጽሞ ማንም አይገዳደረውም። እግዚአብሔር ይክበር ይመስገን። እግዚአብሔርን እስቲ እንዲህ በለዋ። እግዚአብሔር አባታችንና አምላካችን ሆይ ዛሬም ተመስገንልን። በእውነት ሥራህን ቆም ብለን ስናሰላስል፣ ሕይወታችንን በፊትህ ስናፈስ፣ ክብርህ ደግሞ በእኛ ላይ ሲገለጥ፣ ግርማ እግዚአብሔር አምላካችን ሆይ ሲመራን፣ እግዚአብሔር ሆይ ምን ቃላት አለን አንተን ለመግለጥ? ምን አንደበታለን አንተ እንዲነህ ብለን ለመናገር እግዚአብሔር ሆይ ብቃቱ ጉልበቱ የለንም። እግዚአብሔር ሆይ በእኛ ባጢአተኞቹ አንደበት አትገለጥም። በእኛ ባጢአተኞቹ ከንፈር እግዚአብሔር ሆይ አንተ አትገለጥም። እግዚአብሔር አባቴና አምላኬ ሆይ ሳትንቀን ሳትተወን ሳትጠየፈን እንደ በደላችንም ሳት ከፍለን በልጅ በጌታ በኢየሱስ ክርስቶስ በኩል ደግሞ ለተለስ ስለምትገናኝን ምሕረትህን ስለምታበዛልን ደፍረን ደግሞ በፊት ልንቆም ይችላልናል። ዛሬም ተሰማናል ከባሪያዎች ከናፍርት ከአጥያተኞቹ አንደበት የሚወጣውን የምስጋናን መስዋዕት እግዚአብሔር ሆይ ለመቀበል አንተም ቢያትልም እግዚአብሔር ሆይ ክብርልን። አሁንም ደግሞ ይህንን ታላቁን ድንቅ ሥራን እንድናወራ እግዚአብሔር አምላካችን ሆይ እድሜ ሰጠህን ለዛሬ አብቅተን እንደገና ደግሞ አብለን እንድንጀምር በአንተ እንድርምጃ እግዚአብሔር ሆይ ወደፊት ብለናል። እስከ መጨረሻው እንደምታጸናን እስከ መጨረሻውም እንደምትመራን ተስፋ እናደርጋለን። እናመሰግናለን። የዘመናት ሐሳብህን ለባሪያዎች ደግሞ በጎነትህንና ታላቅነትህን ስለምትገልጥ እጅግ እንወዳለን። ታጽናናናል፣ ታበረታታናል፣ ታቆመናል። የዛሬውን ጉልበታችንን ለመደገፍ አንተ ከዘመናት በፊትም ነበርክ፣ ዛሬም አለ፣ ወደፊትም ትኖራል። ጌታ ሆይ ክብርልን። በዚህች ምሽት ደግሞ ከቃልህ ማድ እግዚአብሔር አምላካችን ሆይ የምትናገረንን ለማድመጥ ቀርበናል፣ ለመማር ቀርበናል። ድንቅ ሥራህን በልቦናችን እግዚአብሔር ሆይ እንድታሳድር በልባችንም ጽላት እንድትጽፍልን ወደ አንተ እንጸልያለን። ድካማችንንና በደላችንን ሁሉ በልጅ በጌታ በኢየሱስ ክርስቶስ ይቅር ስለምትለን እናመሰግናለን። ስለ ሰማይን ክብር ለስምህ ይሁን። ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ቀደም ብዬ እንደተናገርኩት ለአስር ተከታታይ ቀናት መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን በሚል ርዕስ ላይ ተመርኩዘን ተለቅ ያሉ እጅግ ለዘመናችን ለሕይወታችንም ለሌሎችም የሚረባውን ትምህርት እንመለከታለን ብለን ከአስሩ ውስጥ የመጀመሪያውን ባለፈው ምሽት ክፍለ ጊዜ ጥናታችን መመልከታችን የሚታወስ ነው። ዛሬም ደግሞ ሁለተኛውን ክፍል አብረን እንመለከታለን እና እስከዚያው ጻፊያ ደብተሮቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። ታላላቅ ሰዎች ስለ መጽሐፍ ቅዱስ ያላቸውን አመለካከት አንድ በአንድ ስንመለከት እንደነበረ ታስታውሳላችሁ። የእንግሊዝ ታላላቅ መሪዎች ቀደምቶቹ በእግዚአብሔር ቃል ተደግፈው አገሪቱን እንዴት እንዳበለጸጉ እንዴትም እንደመሯት ከተመለከትን በኋላ የዛሬዎቹ የእንግሊዝ መሪዎችና ታላላቅ እነሆ አስተዳዳሪዎች ከእግዚአብሔር ቃል የቱን ያህል እንደራቁም ስንመለከት ነበረ። እንግሊዝ ብቻ ሳትሆን ዩናይትድ ስቴትስ ወይም አሜሪካም ከእግዚአብሔር ቃል እየራቀች መሆኗን ስነግራችሁ ሙሉ በሙሉ በእግዚአብሔር ታምኜ ነው። ብዙ በራቅን መጠን ደግሞ ችግራችንም ወገኖቼ የዚያኑ ያክል አስከፊ የሆነ ነው የሚሄደው። ከመሪዎቻችን አንዳንዶቹም ችግራችን መፍትሄ ሊኖረው እንደማይችል ሲናገሩ ይደመጣል። በበኩሌ የእግዚአብሔር ቃል መፍትሄ ሊሆነን እንደሚችል ሙሉ እምነት አለኝ። የእግዚአብሔርን ቃል የማስተምርበትም ምክንያት ይኸው ነው። ስለዚህም ውድ ያገሬ መሪዎችና አስተዳዳሪዎች እንዲሁም ወዳጆቼ ሆይ ወደ መጽሐፍ ቅዱስ መመለስ አለብን ብዬ ስናገር ዛሬ ያላንዳች ጥርጥር በእግዚአብሔር ታምኜ መክራችኋለሁ፣ እለምናችኋለሁ። አዎ ዛሬ ከራቅንበት ከተቅበዘበዝንበት መንገድ ተመልሰን መጽሐፍ ቅዱሳችንን መመልከት መጽሐፍ ቅዱሳችንን ማጥናት መቻል አለብን። ሌላው ፕሬዝዳንት ቶማስ ጀፈርሰን ደግሞ እንዲህ ብሎ ነበር፣ ብዙ ጊዜ ተናግሬያለሁ፣ ዛሬም ደግሜ እናገራለሁ፣ የቅዱሳት መጽሐፍት ትምህርት ጥሩ ዜጎች፣ ጥሩ ባሎች፣ ጥሩ ሚስቶችና ጥሩ ወላጆች እንድንሆን ያስችሉናል አሉ። አንዳንድ ዜጎች የሚኖሩበትን ከተማ በእሳት ያጋያሉ። ምናልባት በቴሌቪዥን መስኮት አንዳንድ ፊልሞችን ተመልክታችሁ ልትሆኑ ትችላላችሁ። የትዳርና የጋብቻ መፍረስም ከቁጥጥር ውጭ ሆኗል ዛሬ። ስለዚህም ይህን የፕሬዝዳንቱን አባባል አበክረን ልናስብበት ይገባናል። ዳንኤል ዌብስተርን በበኩላቸው በአስተሳሰቤም ሆነ ባኗኗሬ አለኝ የምለውን መልካም ስነ ምግባር ሁሉ ያገኘሁት ከወላጆቼ ነው። ገና ከልጅነቴ ጀምሮ ቅዱሳት መጻሕፍትን እንድወድና እንዳከብር የረዱኝ እነርሱ ናቸው በማለት ተናግረዋል። እኚህ ዳንኤል ዌብስተር የእንግሊዝኛ መዝገበ ቃላትን በዓለም ደረጃ እንዲታወቅ ካደረጉ ሰዎች ወይም ከጻፉት አንዱ ናቸው። ክርስቲያን ወላጆች ታዲያ በዚህች ምሽት ምን ታስባላችሁ? እንደ ዳንኤል ዌብስተር አይነት ታላላቅ ሰዎችን እያፈራችሁ ነው ወይስ ነገ አገር የሚያምሱ እነሆ አስተዳደርን የሚንዱ ታላላቆችንና ታናናሾችን የማያከብሩ ትንንሽ ወሮበሎችን በቤታችሁ ውስጥ እያሳደጋችሁ ነው? በዚህም ላይ በማከል መጽሐፍ ቅዱስን ደጋግሜ አንብቤያለሁ። አሁን ደግሞ በዓመት አንዴ መጽሐፍ ቅዱስን ዘልቄ የማንበብ ልምድን አዳብሬያለሁ። ጠበቆችና የሕግ ሰዎችን እንዲሁም የሥነ መለኮት ምሁራንን ሳይለይ ለሁሉም የሚጠቅም መጽሐፍ ነው ካሉ በኋላ እኚህ ዳንኤል ዌብስተር ቀጠል አደረጉና አእምሮውን የሚመግብበት ሐሳብ ጠባዩንም የሚቆጣጠርበት ደንብን ከመጽሐፉ ያላገኘ ሰው ማለትም ከመጽሐፍ ቅዱስ ያላገኘ ሰው ከማንኛውም ፍጡር ይልቅ ያሳዝነኛል ነበር ያሉት ዌብስተር። እውነት አይደለም እንዴ ታዲያ ወላጆች? በምስራቃውያን አስተሳሰብና አጻጻፍ ስልት የተጻፈው መጽሐፍ ቅዱስ ያልደረሰበት ዓለም ወይም ስፍራ የለም። በመቶ በሚቆጠሩ ቋንቋዎች ለሰዎች እየተናገረ ነው። ቤተ መንግሥት ውስጥ ላለው ንጉሥ የልዑል አምላክ ባሪያ እንደሆነ ይነግረዋል። ለማ? ለአስተዳዳሪው፣ ለጠቅላይ ሚኒስቴሩ፣ ለፕሬዝዳንቱ፣ አገር ለሚመራ ሰው፣ አገር ለሚያስተዳድር ሰው። ጎጆ ውስጥ ላለው ምስኪን ደግሞ የእግዚአብሔር ልጅ እንደሆነ ይነግረዋል። አስተዋላችሁ? መጽሐፍ ቅዱስ ቤተ መንግሥት ውስጥ ላለው ንጉሥ ወይም አገር ለሚመራ ፕሬዝዳንትና አገር ለሚመራ ጠቅላይ ሚኒስቴር የልዑል አምላክ ባሪያ እንደሆነ ይነግረዋል። ጎጆ ውስጥ ላለው ምስኪን ሰው ደግሞ የእግዚአብሔር ልጅ እንደሆነ ይነግረዋል፣ ይመክረዋል። ሕፃናት በአድናቆትና በደስታ ታሪኩን ያደምጡታል። ጥበበኞች ይመረምሩታል፣ በአክብሮትም ይቀበሉታል። ለሽብር ጊዜ መጽሐፍ ቅዱስ የሰላም ቃል አለው። ሃሌሉያ! ለመከራ ጊዜ መጽናናት፣ ለጨለማ ጊዜም የብርሃን ቃል አለው መጽሐፍ ቅዱስ። ደስ አይላችሁ? ምን ትምህርቱ በጉባኤ ይታወጃል፣ ምክሩ በብቸኞች ጆሮ ይንቆረቆራል። አመፀኞችና ትዕቢተኞች በማስጠንቀቂያው ይንቀጠቀጣሉ። ልባቸው ለተሰበረና ለትሑታን ግን የእናትን ድምፅ ያክል አጽናኝ ነው። ምድረ በዳውና ብቸኛው ስፍራ የምሥራቹ ቃል ያስተጋባበታል። መልካም ምክሩና ማጽናናቱም ከጣፋጭ ሽቱ ይልቅ ልብን ደስ ያሰኛል ሲሉ ሄነሪ ቫን ዳይክ የተባሉ የእግዚአብሔር ሰው ተናገሩ። ውድ አድማጮቼ መጽሐፍ ቅዱስ የጎደለው ነገር ምንድነው? አዎ እኔና እናንተ በውስጣችን የጎደሉ ብዙ ነገሮች ሊኖሩን ይችላሉ። ምናልባት ትላንትና በዲፕሎማ ተመርቀን ልንሆን እንችላለን። ትላንትና በዲግሪ ተመርቀን ልንሆን እንችላለን። ወይም በተለያዩ የቀለም ስርዓቶች ኖ ኮሌጅ ጨርሰን ዩኒቨርሲቲ ገብተን ልንሆን እንችላለን። ቢሆንም ዛሬም በውስጣችን የጎደለ ነገር አለ። ያም የእግዚአብሔር ቃል ነው ወገኖቼ። መጽሐፍ ቅዱስን የማናነብ ከሆነ ውስጣችን ምን ጊዜም ጎደሎ መሆኑን መረዳት መቻል አለብን። መጽሐፍ ቅዱስን የሚያነብ ሰው አዎ የበረታ፣ በሐዘኑ ጊዜ የሚጽናና፣ በችግሩ ጊዜ ያለው ደስተኛ ይሆናል። ዓለምን በሞላ ይገዛል እንጂ ዓለም አይገዛውም። እግዚአብሔር በዚህ መልኩ እኔንና እናንተን ቀርቦናል። ዛሬ መጽሐፍ ቅዱስ በቤታችሁ ከብሮ ይታያልን? ዛሬ መጽሐፍ ቅዱስ በሕይወታችሁ ነክሶ ልባችሁን ገዝቶ ለሌሎች አርአያ እንድትሆኑ ምሳሌ ሆኖ በእናንተ ውስጥ ይኖራልን? ሁኔታዎች ከፍና ዝቅ ቢሉ፣ ነገሮች ሁሉ ቢደበላለቁ መጽሐፍ ቅዱስ ከእኔና ከእናንተ ልብ ውስጥ መነቃነቅ የለበትም። ሊሆን ያለው ነገር መሆን አለበት እንደ እግዚአብሔር ፈቃድ። እኔና እናንተ ግን ስፍራችንን መልቀቅ ፈጽሞ የለብንም። በክብር ከክብርም ወደ ክብር እግዚአብሔር ደግሞ ያሸጋግረናልና ሊሆን ያለው ነገር መሆን አለበት። እንደ እግዚአብሔር ሰውነታችን እኔና እናንተ የመጽሐፍ ቅዱስን ቃል የእግዚአብሔርን ቃል በልባችን አስከብረን ከእግዚአብሔር ጋር መራመድ መቻል አለብን። ዳኛ ከሆን በትክክል እንድንፈርድ ታላቅ ራእይን ይሰጠናል። አገር አስተዳዳሪና መሪ ብንሆን ደግሞ ብርሃናችንና መመሪያችን ይሆነናል። አዎ መጽሐፍ ቅዱስ ወገኖቼ ታላቅ፣ እጅግ ታላቅ እርካታን ለሰው ልጆች የሚሰጥ ነው። አዎ እርካታን ለሰው ልጆች ሕይወት የሚሰጥ ነገር ቢኖር የእግዚአብሔር ቃል የተጻፈበት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነውና
እርካታ ለሕይወቴ ያለኝ በቃኛል
እግዚአብሔር ለዘላለም ይክበር ይመስገን። ወዳጆቼ ዛሬ ሁሉ ነገር ከንቱ መሆኑን ተረድተን ሁሉም ነገር ግዚያዊና ላፊ መሆኑን ተረድተን ኢየሱስ ክርስቶስ መድኃኔ ዓለምን መያዝና በርሱ ውስጥ መኖር መቻል አለብን። መጽሐፍ ቅዱስን ከሌሎች መጻሕፍት እንዲለይ ያደረገው ምንድነው? ወይም ደግሞ መጽሐፍ ቅዱስ ከሌሎች የተለየው እንዴት ነው የሚለውን ጥያቄ እዚህ ላይ ብናነሳ መልካም ነው። በብዙ መልኩ መጽሐፍ ቅዱስ ከሌሎች መጻሕፍት ይለያል። ለምሳሌ ያክል በጥምር ደራሲዎች የተጻፈ ነው። መጽሐፍ ቅዱስ በጥምር ደራሲዎች የተጻፈ ነው። በሌላ አነጋገር የመጽሐፉ ደራሲ እግዚአብሔር ነው። በሌላ ጎኑ ደግሞ ወይም መልኩ ስንመለከተው ደግሞ የመጽሐፍ ቅዱስ ደራሲ ሰው ነው። በመሰረቱ መጽሐፍ ቅዱስ የተጻፈው በ40 ያክል ደራሲዎች ሲሆን በ1500 ዓመታት ውስጥ እንደተጠናቀቀ ይገመታል። አስተዋላችሁ? መጽሐፍ ቅዱስ ተጽፎ እስኪጠናቀቅ ድረስ የፈጀው ጊዜ 1500 ዓመታት ነው። 40 ከሚያሉት የመጽሐፍ ቅዱስ ደራሲዎች ውስጥ አንዱ ስለ አንዱ ምንም የሰማው ነገር የለም። ጽሑፋቸው ግን የ40ውም ሰዎች ማለት ነው ከሌላው ጋር አይጋጭም፣ ይጣጣማል፣ ይስማማል። ምናልባት ሁለቱ ወይም ሦስቱ በአንድነት ተገናኝተው ጽፈው ሊሆን ይችላል። ሌሎቹ ግን ወይም የተቀሩቱ እርስ በርሳቸው እንኳ ፈጽሞ ደራሲዎቹ ማለቴ ነው አይተዋወቁም። ይሁን እንጂ ከማንኛውም መጽሐፍ ይልቅ በአስደናቂ ሁኔታ እርስ በርሱ የሚስማማና የሚጣጣም መጽሐፍን አቅርበዋል። እንደዚያም ሆኖ ስህተት የለበትም ወገኖቼ። እያንዳንዱ ደራሲ የተረዳውን እውነት በዘመኑ ለነበሩ ሰዎች ጻፈ፣ ደረሰ። እያንዳንዱ ደራሲ ወይም ጸሐፊ የራሱ ውስንነትና ደካማ ጎን አለው። ሙሴ የራሱ ደካማ ጎን ነበረው። 5ቱን የሙሴ መጻሕፍት ራሱ ሙሴ ሲጽፍ ግን ምንም ስህተት አላደረገም። በአንድ በኩል በሰዎች የተጻፈ ሰብአዊ መጽሐፍ ነው። ይሁን እንጂ የእግዚአብሔርም መጽሐፍ ነው። በንጉሥና በተራ ሰው በከፍተኛ ምሁራንና ምንም መደበኛ ትምህርት በሌላቸው በተለያየ የሕይወት ደረጃ ላይ በነበሩ ሰዎች የተጻፈ ሰብአዊነት ያለው መጽሐፍ ቢኖር መጽሐፍ ቅዱስ ነው። ለምሳሌ ያክል ሉቃስ በዘመኑ ተወዳጅ በነበረውና ኮይኔ በሚባለው ረቂቅ የግሪክ ቋንቋ ጽፏል። ሉቃስ በጣም የጠለቀ የግሪክ ቋንቋ ዕውቀት ነበረው። አሳጥማጁ ስምዖን ጴጥሮስ ግን በግሪክ ዕውቀቱ ይህን ያክል የሚደነቅ አልነበረም። ይሁን እንጂ ሁለቱንም የመራቸው መንፈስ ቅዱስ ነበረ። የራሳቸውን ሐሳብና ስሜት እንዲገልጹ ፈቅዶላቸዋል መንፈስ ቅዱስ። ይሁን እንጂ ወገኖቼ እግዚአብሔር መናገር የሚፈልገውን በእነዚህ ደካማ ሰዎች አማካኝነት ሐሳቡን ለኔና ለናንተ ተናግሯል፣ አስተላልፏል። መጽሐፍ ቅዱስን አስደናቂና ተደናቂ ያደረገው ይሄው ነው። የእግዚአብሔር መጽሐፍ ነው መጽሐፍ ቅዱስ። በመጽሐፍ ቅዱስ ውስጥ እግዚአብሔር እንዲህ አለ፣ ጌታ እንዲህ ተናገረ፣ እግዚአብሔር እንዲህ ይላል የሚሉ ቃላት ከ2500 ጊዜ በላይ ተደጋግሞ እናገኛለን። በመጽሐፉ አማካይነት እግዚአብሔር እየተናገረ መሆኑን በጣም ግልጽ አድርጎታል። መጽሐፍ ቅዱስ ሕይወት ሊያስተላልፍልህ የሚችል መጽሐፍ ነው። ሕይወትም የሚሰጥ መጽሐፍ ነው። ሌላው ቀርቶ ከሚጠፋ ዘር ሳይሆን በያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር በመወለድ የእግዚአብሔር ልጅ እንኳ መሆን ትችላለህ ወዳጄ። እግዚአብሔር ከሰዎች ጋር ግንኙነት የሚያደርግበት መጽሐፍ ቢኖር መጽሐፍ ቅዱስ ብቻ ነው። ዛሬ እግዚአብሔር ከሰማይ ሆኖ መናገር ቢፈልግ ቀድሞ የተናገረውን ነው የሚደግሞ። ምክንያቱም ለዚህ ትውልድ መናገር የሚፈልገውን ሁሉ እግዚአብሔር ተናግሯል። አዳዲስ ዜናዎችን ለማግኘት እንደኔና እንደናንተ የዕለቱን ጋዜጦች ማንበብ አያስፈልግም። ወይም ዛሬ ምሽት ሬዲዮ ምን ተናገረ፣ ቴሌቪዥንስ ምን ይላል ብሎ ፈጽሞ ሰው ወዲያና ወዲህ መኳተን መልፋት አያስፈልገውም። የሰው ልጅ ጨረቃ ላይ ባረፈበት ጊዜ እግዚአብሔር የማያውቀውን ምንም ነገር አላገኘም። የምንኖርበትን ዓለም የፈጠረ ያው የቀድሞ እግዚአብሔር ነው። መጽሐፍ ቅዱስ መለኮታዊ ሰብአዊም ነው። አስተውሉ፣ መጽሐፍ ቅዱስ መለኮታዊም ሰብአዊም ነው። ጌታ ኢየሱስ በዚህ ምድር በነበረበት ጊዜ አምላክ ነበረ፣ ሰውም ነበረ። ከዚህ ምድር ሰዎች ጋር ተነጋግሯል፣ ሐሳብ ለሐሳብ ተለዋውጧል። መጽሐፍ ቅዱስ መልእክትን ለሰዎች የሚያስተላልፍ መጽሐፍ ነው። ዛሬም ቢሆን መጽሐፍ ቅዱስ ለሰዎች ሁሉ ይናገራል። ባሉበት ሁኔታ ዛሬም ቢሆን ለሰዎች መጽሐፍ ቅዱስ ዛሬ ይናገራል። ክብር ለስሙ ይሁን። ደህና አደሩ። ከመከራው ኑሮ ገላገለን፣ እንድናገለግለው ተቤዠን፣ በምሕረቱ አልተለየን፣ ይመስገንልን። ጸሎታችንን ያልከለከለ ምሕረቱን ከእኛ ያላራቀ እግዚአብሔር ይመስገን፣ ኢየሱስ ይመስገን። ጸሎታችንን ያልከለከለ ምሕረቱን ከእኛ ያላራቀ እግዚአብሔር ይመስገን፣ ኢየሱስ ይመስገን። ወዳንተ ስንጮህ ባህሩን ከፈልህ፣ ከጠላቶቻችን አስመለጥከን፣ በደረቁ መሬት አሻገርከን፣ በምሕረት እኛን ከለልከን። ተባረክ ጸሎታችንን ያልከለከለ ምሕረቱን ከእኛ ያላራቀ እግዚአብሔር ይመስገን፣ አሜን።